ናቸው።
የባለ ብዙ ቀለም ሐሳቦች መናኸሪያ፣ ረጅም የአብሮነት ጎዳና፣
ጋቢና ቪኦኤ፣ የአዲሱ ትውልድ ድምፅ።
ከአሜሪካ ድምፅ ራዲዮ ጋቢና ቪኦኤ ተጀመረ። ዛሬ ቀኑ ማክሰኞ ህዳር 9 2012 ዓ.ም ነው። ከአዲሱ ትውልድ ድምፅ ቀጣዮቹን ጉዳዮች ትሰማላችሁ።
በዛሬው ምሽት ቆይታችን ድጋፍና ተቃውሞ ስላስተናገደው አክቲቪስት ጀዋር መሐመድ የዩናይትድ ስቴትስ ጉዞ እነግራችኋለን።
አንድ ወጣት ከአንድ ቦታ ስለመጣ ወይም ከሌላ ብሔር ስለመጣ ብቻ ብሔር ተኮር ጥቃት ሲነስ እናያለን እና እኛ ማድረግ ያለብን ነገር ከሱ ርቀን ምክንያታዊ በሆነ አካሄድ ብንሄድ ተገቢ ይመስለኛል።
እነሱና እኛ የሚያስብል ሳይሆን አንድ ሰው የሚኖረው አስተሳሰብ ካደገበት ሲነገረው ከነበረበት ሁኔታ ነው እና መጀመሪያ ያንን ሰው ከመጥላታችን በፊት ከኋላ ያለው ነገር ምንድን ነው ብለን ለማየት ሰውን ከአይዲያ መለየት አለብን።
አሁን የሰማችኋቸው አርዶም ኃይለ ሚካኤል እና የአምላክ ስራ በጋሻው ናቸው። በዛሬው ምሽት ወጣቶች በዩኒቨርሲቲዎች ውስጥ ስለሚደረገው ግጭት ምን አይነት መፍትሄ ይዘው መቅረብ ይኖርባቸዋል የሚለውን ያጋሩናል።
አብረናችሁ የምናመሸው ሀብታሙ ስዩምና ኤደን ገረመውንን። እነዚህንና ሌሎች ጉዳዮችን በምሽቱ ውስጥ እናስደምጣችኋለን። አሁን ከሁሉም አስቀድመን ኤደን አጫጭር የዓለም ዜናዎችን ታቀርብላችኋለች።
ሊቢያ ዋና ከተማ ትሪፖሊ ውስጥ በትላንትናው ዕለት በአንድ የብስኩት ፋብሪካ ላይ የደረሰው ሕይወትን ያጠፋ የድሮን ጥቃት የጦርነት ወንጀል ተብሎ ሊፈረጅ የሚችል ነው ሲሉ የሊቢያው የውጭ ጉዳይ ሚኒስቴር ተናገሩ። መሐመድ ታሂር ሲያላ ስለ ሊቢያ ይዞታ ለመነጋገር በተሰባሰበው ለተባበሩት መንግስታት ድርጅት የጸጥታ ምክር ቤት ውይይት ላይ ባደረጉት ንግግር ጥቃቱ በማናቸውም ደረጃ የጦርነት ወንጀል ነው ብለዋል። በሊቢያ የተባበሩት መንግስታት ከፍተኛው ባለስልጣን ጋሳን ሳላሚ በቪዲዮ አማካኝነት ለስብሰባ ባሰሙት ንግግር ሰኞ ጥቃት ቢያንስ 10 ሰዎች ተገድለዋል፣ ከ35 በላይም ቆስለዋል። እስካሁን ድረስ ግን ለጥቃቱ ኃላፊነት የወሰደ ወገን የለም ብለዋል። ታሊባን ዛሬ 2 ምዕራባውያን ታጋቾችን ለቀቀ። ታጋቾቹን የለቀቀው የአፍጋኒስታን መንግስት 3 የታሊባን እስረኞችን ከለቀቀ በኋላ ነው። 3 የታሊባን አባላት ከተለቀቁ በኋላ የቡድኑ የፖለቲካ ቡድን ወደሚገኝበት ወደ ኳታር ተወስዷል። ምንጮች ለቪኦኤ እንደተናገሩት የ63 ዓመቱን አሜሪካዊ ኬቨንሲ ኪንግ እና የ50 ዓመቱ አውስትራሊያዊው ቲሞቲ ዊክስ የተለቀቁት ዛውል በሚባለው የአፍጋኒስታን ደቡባዊ ክፍለ ግዛት መሆኑ ታውቋል። የማስለቀቁን ሂደት ለማመቻቸት በበርካታ የክፍለ ሀገሩ ወረዳዎች 48 ሰዓት የተኩስ አቁም ታውጆም እንደነበር ተመልክተዋል። ሆንግ ኮንግ ውስጥ ዩኒቨርሲቲ ውስጥ በአድማ በታኝ ፖሊሶች ተከበው የነበሩ ተቃዋሚ ተማሪዎች ባጠሩት ፖሊሶች መካከል እንደምንም ሊያመልጡ ሞክሯል። ወደ 200 የሚሆኑት ደግሞ እንዳደፈጡ ናቸው። የቪኦኤ ካንቶኒስ ቋንቋ አገልግሎት ዘጋቢ አይሪስ ቶንግ ግቢ ውስጥ የሚገኙትን ተማሪዎች ይበልጡኑ ጭንቀት እንደሚታይባቸውና ቢያንስ 2 ወጣቶች ህይወቴን አጠፋለሁ እያሉ መሆኑንም አመልክታለች። አድማጮች፣ ለሰዓቱ ከያዝንላችሁ የዓለም ዜናዎች እነዚህ ነበሩ። ከቀሪ የጋቢና ፕሮግራሞች ጋር አብራችሁን ታመሹን ዘንድ እንጋብዛችኋለን።
ጋቢና ቪኦኤ የአዲሱ ትውልድ ድምፅ ይቀጥላል። ከአሜሪካ ድምፅ ራዲዮ ነው በመደመጥ ላይ የሚገኘው። አሁን ወደ ቀዳሚው ዘገባ እንሻገር። አክቲቪስት ጃዋር መሐመድ የኢትዮጵያ ፖለቲካ ሽግግርና የወደፊት ጉዞ በሚል መርህ በአትላንታ፣ ሲያትልና ሚኔሶታ ከተሞች ህዝባዊ ስብሰባዎችን አከናውኗል።
እነኚህ ስብሰባዎች ድጋፍና የተቃውሞ ሰልፍ ተስተናግዶባቸዋል። ሀብታሙ ስዩም ከተደረጉት ስብሰባዎች መካከል የአንዱ አስተባባሪ ከሆኑት ዶክተር ስንታየው በዳኔ እንዲሁም ስብሰባዎቹን ተቃውሞ ከወጡት መካከል ደግሞ የተወሰኑት ጋር አውርቷል። በመቀጠል ይሰማል።
አክቲቪስት ጃዋር መሐመድ ከሀገር ቤት ቆይታ በኋላ ወደ ዩናይትድ ስቴትስ ተመልሷል። የመልሰቱ ምክንያት በተለያዩ የዩናይትድ ስቴትስ ከተሞች ከሚኖሩ ደጋፊዎቹ ጋር ሀገሪቱን በሚመለከቱ ጉዳዮች ለመነጋገር መሆኑን የአትላንታውን ህዝባዊ ስብሰባ ካስተባበሩት መካከል አንድ የሆኑት ዶክተር ስንታየው በዳኔ ይናገራሉ።
ዝግጅቱ ዓላማ ባለፈው ጥቂት ዓመታት በኢትዮጵያ ፖለቲካ ውስጥ እያደረገ የነበረውን እንቅስቃሴ ከየት ወዴት የሚለውን ከህብረተሰቡ ጋር ለመነጋገር ነው በሚል ነው። በዛው መሰረት አትላንታ የሚገኙ የኦሮሞ ማህበረሰብ አባላትን ለማነጋገር ፍቃደኛ በመሆኑና ህብረተሰቡ ሊያናገረው ፈቃደኛ ስለሆነ ያው በአጭር ጊዜ ውስጥ ይህን ዝግጅቱን ለማዘጋጀት ተችሏል።
ዶክተር ስንታየው በአትላንታ የነበረው ህዝባዊ ስብሰባ የተሳካም ነበር ይላሉ።
እኛ እምነት ከተጠበቀው በላይ አላማውን የመታ ይመስለኛል። ምክንያቱም ህብረተሰቡ ጥሪ በተደረገለት 2 ቀን ውስጥ በጣም በከፍተኛ ሁኔታ በቦታው ላይ ተገኝቷል። ከአቶ ጆሃር ጋር እሳቸው ያቀረቡትንም ሀሳብ ወደፊት በኢትዮጵያ ፖለቲካ ውስጥ የኦሮሞ ሚና ምን ይመስላል የሚለውን ሁኔታ በግልጽ እና እሳቸው ለውድድር ለመዘጋጀት እንዳሰቡ በመግለጽ ከህብረተሰቡ ጋር ውይይት አድርገዋል።
ዶክተር ስንታየው ይህንን ይበሉ እንጂ ህዝባዊ ስብሰባው ተቃውሞ አላጣውም። ኢትዮጵያ ውስጥ በተፈጠሩ የሰዎችን ህይወትና የንብረት ውድመትን ባስከተሉ የተለያዩ ችግሮች ውስጥ አክቲቪስት ጀዋር መሐመድ ያላግባብ እጁን አስገብተዋል ብለው የሚወቅሱ ሰልፈኞች ናቸው የተቃውሞ ሰልፉን ያከናውኑት። ሻለቃ አጥናፉ በቀለ እንደ አውሮፓውያን አቆጣጠር ህዳር 17 2019 የነበረውን ተቃውሞ አስተባብረዋል።
እድል አግኝቶ ተመልሶ እንደገና ኢትዮጵያን የሚረግድ ከሆነ አገሪቱን የጦርነትና የነውጥ ቀጠና ለማድረግ እየሰራ መሆኑን ደርሰንበታል። ስለዚህ የአሜሪካ መንግስት በመጀመሪያ ደረጃ ይህ ሰው ወንጀለኛ ነው፣ በህግ እንዲጠይቅልን ነው የጠየቅነው። በሁለተኛ ደረጃ መልእክታችን ለኢትዮጵያ መንግስት ነው፣ ለዶክተር አብይ መንግስት ነው። ዶክተር አብይ ለኢትዮጵያ ህዝብ መመለስ ያለባቸው በምን ሂሳብ ነው? በምን ህግ ነው? አንድ የኢትዮጵያ ዜጋ ያልሆነ ሰው የጸጥታ ኃይል ከህዝብ የተሰበሰበ ገንዘብ የተቀጠረ ወታደር መድበው ህዝባችንን ሲጨርስ ዝም ብለው የሚያዩት?
የአትላንታውን ህዝባዊ ስብሰባ ያስተባበሩት ዶክተር ስንታየው በዳኔ በበኩላቸው ስለነበረው ትዕይንተ ተቃውሞ ቀጣዩም ብለዋል።
እኛ ተቃውሞ አድራጊዎቹ መብታቸውን ተጠቅመዋል፣ አስተያየታቸውንም ለመስጠት ለመቃወም እንትን በማድረጋቸው በጣም ደስ ብሎናል። ምክንያቱም በምንኖርበት ሀገር ውስጥ መቃወምም መደገፍም ሙሉ መብት ስለሆነ ማለት ነው። ነገር ግን ትንሽ ያሳዘነን ምንድን ነው፣ ፓርኪንግ ቦታ ስህተት በማድረግ በእነሱ ተቃውሞዎች የቆሙበት አካባቢ ተላልፈው ይመጡ የነበሩ ሴቶች ላይ ነው፣ ትልልቅ ሰዎች ላይ አላስፈላጊ እና ገንቢ ያልሆነ በእኛ ህብረተሰብ ውስጥ ታይቶ የማይታወቅ አይነት የጥላቻ ንግግሮች ሲደረጉ ነበር። ይሄ ትንሽ አስቀይሞናል። ቢሆንም ግን በእኛ እምነት አንዳንድ የተሳሳቱ ሰዎች ይሆናሉ የሚል ግምት ነው ያለን።
በተመሳሳይ በሲያትል ከተማ በተካሄደው ህዝባዊ ስብሰባ ወቅት የተቃውሞ ድምፃቸውን ለማሰማት መገኘታቸውን የነገሩን አቶ ታያቸው የተባሉ የከተማዋ ነዋሪ ምክንያታቸውንና በዕለቱ የነበረውን ድባብም አጋርተውናል።
ጃዋር የሚባል አክቲቪስት ግለሰብ ባደረገው ጥሪ መሰረት በወገኖቻችን ላይ በአብያተ ክርስቲያናት ላይ ጥፋ እናስታውሳለን። መንግስት አቅም ኖሮት ለዚህ ሰውዬ ተገቢውን ማዕቀፉ በሚፈቅደው መሰረት ፍትህ ሊሰጠው አልቻለም። እዚህ አሜሪካ ውስጥ እየዞረ ደግሞ ይህንን ሀሳቡን አጀንዳውን ሊያራምድበት የሚችለውን ገንዘብ ለማሰባሰብ እና በወገኖቻችን መካከል ክፍፍል ለመፍጠር የሚያደርገውን ጥረት ማደናቀፍ ትክክል ነው ብለን ስላመንን ልንቃወመው በጣም በርካታ ኢትዮጵያውያን በሲያትል ከተማ ወጥተን ድምፃችንን አሰምተናል።
የሲያትሉን ህዝባዊ ስብሰባ በተመለከተ አክቲቪስት ጀዋር መሐመድ በማኅበራዊ ሚዲያ ገጹ ላይ የደገፉትንም ሆነ የተቃወሙትን ወገኖች ካመሰገነ በኋላ የተቃወሙትን በተመለከተ አለመደገፋችሁን ለማሳየት መምጣታችሁ ግሩም ነገር ነው። በነጻነት መቃወም የምንንከባከበውና የምንታገልለት እሴት ነው። በትህትና የምጠይቃችሁ ነገር ቢኖር ከእናንተ የተለየ ሐሳብ ያላቸውን ሰዎች በተመለከተ ሰላማዊና በአክብሮት የተሞላ ሁናችሁ እንድትቀጥሉ ነው ብለዋል። ለአሜሪካ ድምፅ ራዲዮ ሀብታሙ ስዩም ዋሽንግተን ዲሲ።
በማዳምጥ ላይ የምትገኙት ከአሜሪካ ድምፅ ሬዲዮ ወደ እናንተ የሚደርሰው ጋቢና ቪኦኤ ነው።
በተለያዩ ቦታዎችና በተለይም ደግሞ በከፍተኛ የትምህርት ተቋማት ውስጥ ወጣቶች ወደ ግጭቶች ሲገቡ ይታያል። በሌላ በኩል ደግሞ ወጣቶቹ የመፍትሄ አካል እንደሆኑም ይነሳል። እስቲ እናንተን ጠይቃችሁና ወጣቶች በዕለት ተዕለት ሕይወታቸው ግጭቶችን ለመቀነስ ምን ማድረግ አለባቸው ብላችሁ ታስባላችሁ የሚል ጥያቄ ወደ እናንተ መልሰናል። ቀጣዮቹን መልሶች ከተወሰኑ ወጣቶች አሰባስበናል።
አረዳም ኃይለም ከል ባላለን የመቀደም ዩኒቨርሲቲ የኢኮኖሚክስ ወስተኛ ተማሪ ነኝ። ወጣቱ አብዛኛው ጊዜ ስሜታው ስለሚሆን ከስሜታው ምንጭ ነጥቶ ወይም ፈጥቶ ራሽናል በሆነ አስተሳሰብ ማለት አንድ ወጣት ካንድ ቦታ ስለመጣ ወይም ከሌላ ብሔር ስለመጣ ብቻ ብሔር ተኮር ጥቃት ሲነስና ያለና እኛ ማረግ ያለብን ነገር ከሱ ርቀን ምክንያታዊ በሆነ አካሄድ ብንሄድ ተገቢ ይመስለኛል። ለምሳሌ እንደኔ ማለት ነው በመቀለ ዩኒቨርሲቲ የትግራይ ተወላጅ ነኝ። ከሌሎች ብሔር ከሌሎች ክልሎች የሚመጡ ልጆች አሉና ጓደኞቻችን አሉ ወንድሞቻችን ናቸው። ከትግራይ የመጣም ይሁን ከአማራም ይሁን ከ ኦሮሞም ይሁን እኔ እኩል ነው ትሪት ማርጋቸው በአስተሳሰባቸው ነው እንጂ በካማራ የመጣ ልጅ ወይም ከኦሮሞ የመጣ ልጅ የእኔ ባላንጣ ወይም ጠላት አድርጌ አላስበው። ምክንያቱም አስተሳሰቡ ለእኔ ማተር የሚያርገኝ እሱ ስለሆነ ማለት ነው።
ሲሞባ ባላለን ከአዳማ በስሜታዊነት መምጣት ነገሮችን ከሁሉም ማቅጣጫ ከአራት ማቅጣጫ ማየት ነው ማሰብ ነው። ለምሳሌ አማራ ክልል ላይ ስለተፈጠረ ችግር ኦሮሚያ ክልል ላይ ደግሞ ተመሳሳይ ስህተትን መፍጠር ከዛ ከነኛ ስህተት ከተሩ ሰዎች ይቻል አይደለም። ግን የሚያደርገው ደግሞ ስሜታዊነት ከሁሉም ማቅጣጫ ማየት ከቻለ እንትና አንዳንድ ስሜታዊ የሚያደርጉ ነገሮች አሉ። እዚህ ላይ ትልቁ ችግር መሰለች ከበደ በሰራው ስህተት ተስፋዬ አይመለከተውም። አሁን ወጣቱ ስሜታዊ ነው። ወጣቱ የሆነ ነገር የተነገረው ነገር ሁሉ ያየው ነገር ሁሉ ትክክልና እውነት ይመስላል። ወጣቱ ጋር አለበት ነው መወያየት የሚቻልበት ነገር ያንን አይቶ ተረጋግቶ መወያየት ነው። ደግሞ መድረክ ወደ ደረጃ አላመጣ ነው። በጣም አሁንም ወጣቱ የበለጠ ስሜታዊ የሆነ የሚሄድበት ነገር ነው ያለ። ተረጋግቶ ሲያስበው አሁንም ሰው አይዲዮሎጂ በሚቀየር ነገር ለምሳሌ የእምነት ጉዳይ አይዲዮሎጂ ነው። እኔ ዛሬ ክርስቲያን ኮንኩኝ ነገር ደግሞ ሙስሊም ሊሆን ይችላል። የሆነ እውነት ተገባኝ ዛሬ ለክርስትና ተነካብዬ ተነስቼታልቼ ሙስልምና ተነካ የልጣላ ነው ያ አይሆንም። እዚህ ወጣቱ ስሜት ከስሜታዊነት ጠርቶ ተረጋግቶ መወያየት ሆነ ነገር ሲሰማ ይሄ እንዴት ሆነ ለምን ሆነ በማን በኩል ሆነ የሚለውን ነገር ተረጋግቶ ማሰብ ሲችልና መወያየት ሲችል ሁሉ ነገር እየተስተካከለ ይሄዳል።
ስሜ አንዳክሳ በጋሻው ይባላል። አምስተኛ ዓመት የህግ ተማሪ ነኝ አዲስ አበባ ዩኒቨርሲቲ። እኔ እንደሚመስለኝ መነሳት ያለብን ከእነሱ ከኛ ሳይሆን ማለት እነሱ መኛል የሚባል ነገር ይላል በመጀመሪያ ማለት ምክንያቱም እንለየን አይዲዮሎጂ ነው እንጂ ሰውነታችን አይደለም። እና መጀመሪያ ሰውን ከአስተሳሰቡ መለየት መቻል አለብን። ሁላችንም ሰዎች ነን፣ የሚቀድመው ሰው መሆናችን ነው። ስለዚህ እነሱና እኛ የሚያስብል ሳይሆን አንድ ሰው የሚኖረው አስተሳሰብ ካደገበት ሲነገረው ከነበረበት ሁኔታ ነው። እና መጀመሪያ ያንን ሰው ከመጥላታችን በፊት ከኋላ ያለው ነገር ምንድን ነው ብለን ለማየት ሰውን ከአይዲያው መለየት አለብን ብዬ አስባለሁ። ሰውን ሳይሆን አታክ የምናደርገው አይዲያውን አታክ ለማድረግ እንነጋገላለን ማለት ነው። ቁጭ ብለን በመተለት ሁኔታችን ላይ አንደኛ ሁላችንም አላማ ይዘን ነው ግቢ የገባ ነው። ለመጋጨት ሳይሆን ለመማር ነው የመጣ ነው። የተሻለ ሰው ሆኖ ለመውጣት የተሻለ ህይወት እንዲኖረን ማለት ነው ሁላችንም። ስለዚህ በመጀመሪያ የመጣንበት አላማ ማሰብ አለብን። ሲቀጥል ደግሞ ማለት ነው የክላስሜቶቻችንን ልክ እንደኛ አድርገን ማየት አለብን ብዬ አምናለሁ። ምክንያቱም ተመችቶት አይደለም እኮ ሁሉም ሰው ግቢ የሚሄደው፣ ሁሉም ሰው የተመቸው ሰው አይደለም ግቢ ውስጥ ያለው። ስለዚህ ያንን አንደኛ ማሰብ አለብን። ሁለተኛ ደግሞ በግጭት ጊዜ ምን ማድረግ አለብን የሚለውን ነገር መመለስ ማለት ይሄ መጣላቱ የሆነ ነገር ውስጥ መግባቱ ነገሮችን እያባባሰ ነው የሚመጣው ማለት ያንን መረዳት አለብን ብዬ አምናለሁ። የተሻለን ምን ተብለን ነው ተመርጠን ግቢ የገባ ነው አይደለ? ብዙ ተማሪዎች አሉ ያላለፉ ወደ ግቢ ወደዚህ የመምጣት ራሱ እድል አልተሰጣቸውም። እኛ የተሻለ ውጤት አላችሁ ስለተባልን ነው ወደ ግቢ የመግባት እድልና የተሻለ ነገር የማወቅ እድል የተሰጠን። ስለዚህ ያንን ማሰብ አለብን ብዬ አምናለሁ።
ስለሰጣችሁን አስተያየት ሁላችሁንም እናመሰግናለን። ለአሜሪካ ድምጽ ሬዲዮ ኤደን ገረመው ዋሽንግተን ዲሲ።
በማዳመጥ ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምፅ ራዲዮ ነው ወደ እናንተ እየቀረበ ያለው። የህዝባዊ ወያነ አርነት ትግራይ ልሳን የሆነው ወይን መጽሔት ከሰሞኑ ያወጣው ጽሑፍ መነጋገሪያ ሆኖ ሰንብተዋል። ቀጣዩ ሀገራዊ ምርጫን በተመለከተ የቀረበው ሀተታ ምርጫው በጊዜ የማይከናወን ከሆነ ከግምት ውስጥ ሊገቡ ይገባሉ ያሏቸውን እርምጃዎችም አካቷል።
በመጽሔቱ አገላለጽ የራሱን የቻለ ክልል መዋቅር ወይም ዲፋክቶ ስቴት እና በክልሉ ብቻ የሚደረግ ምርጫ ከቀረቡት ሀሳቦች መካከል ይገኛሉ። ይህም በተመለከተ ሀብታሙ ስዩም በክልሉ ውስጥ የሚንቀሳቀሱ የፖለቲካ ፓርቲዎችን ሀሳብ ጠይቋል። እንደሚከተለው ይደመጣል።
የትግራይን ክልላዊ መንግስት በሚያስተዳድረው የህዝባዊ ወያነ አርነት ትግራይ ህወሓት ጽህፈት ቤት ስር የሚታተመው ወይን 43ኛ ዓመት ሁለተኛ ቅጽ ከመስከረም 5 እስከ ህዳር እትም ቀጣዩ ሀገራዊ ምርጫን በተመለከተ ረዘም ያለ ማስገንዘቢያ ታትሙበታል። ላብነት በገጽ 41 ላይ ቀጣዩ ሐሳብ ሰፍሯል። በመጨረሻ ምርጫ ከተራዘመ ሊከሰት የሚችለውን የህጋዊ ቅቡልነት ችግር ወይንም legitimacy crisis ለማስወገድ በትግራይና በህዝቡ ህልውና ጠንካራ እምነት ካላቸው የክልላችን ድርጅቶች ጋር አሳታፊ በሆነ መንገድ ህጋዊ ምርጫ ማካሄድን ጨምሮ በሀገር አቀፍ ደረጃ ሊከሰት ከሚችል ችግር ባንጻራዊነት ነጻ የሆነችና የተሟላ መንግስታዊ መዋቅር ወይንም ኢንስቲትዩሽን ያሏትና የገነባች ባንጻራዊነት ሲታይ ራስዋን የቻለች ክልል ዲፋክቶ ስቴት መሆን የምትችልበትን ስራ መስራት ወሳኝ ነው የሚል ሐሳብ ይገኝበታል። በእትሙ ላይ የቀረበው ሐሳብ የብዙሃን መነጋገሪያ መሆኑ አልቀረም። በክልሉ ውስጥ የሚንቀሳቀሱ የፖለቲካ ፓርቲዎችም በጽሑፉ አንድምታ ላይ የተለያዩ ሐሳቦችን ያሰማሉ። በትግራይ ክልል ውስጥ ከሚንቀሳቀሱ የፖለቲካ ፓርቲዎች መካከል አንዱ የሆነው የአረና ትግራይ ፓርቲ ሊቀመንበር አብርሃ ደስታ በእትሙ ላይ ራስዋን የቻለች ክልል ወይንም ዲፋክቶ ስቴት የሚለውን ገለጻ በመጽሔቱ ላይ ከቀረበበት አግባብ የተለየ ትርጉም እንዳለው ያምናሉ። በመጽሔቱ ላይ የቀረበውን ሐሳብም እንደሚቃወሙ ይናገራሉ።
በመጀመሪያ የወያኔ ወይን የሚል መጽሔት ወይ ጋዜጣ ስለ ራስ ገዝ አስተዳደር አይደለም የተናገረው። ራስ ገዝማ ይቻላል። አሁንም እኮ ራስ ገዝ ናቸው፣ ኦቶኖመስ ሪጅንስ ናቸው ሁሉም የኢትዮጵያ ክልሎች ባለው ፌዴራል ስርዓት መሰረት ራስ ገዝ ናቸው። ዲፋክቶ ነው ያሉት። ዲፋክቶ ደግሞ ከራስ ገዝ አልፎ ትግላዊ ያልሆነ ሐሰተኛ ሀገር፣ ተቀባይነት የሌለው እውቅና የሌለው ሐሰተኛ ሀገር ወደ መመስረት ነው የሚሄደው እና እሱ ነው እያለ ያሉ እኛም የተቃወሙ ነው። ይህንን ነው ስንቃወመው ደግሞ አንድ ምርጫ ቢደረግ ጥሩ ነው። ምርጫ ስላልተደረገ ግን ፌዴራል ስርዓቱ ፈርሷል ወይ እንደፈረሰ መቆጠር አለበት የሚባል ነገር የለም። ምርጫ ባይደረግ አንድ ህግ እንደተጣሰ ይቆጠራል። ህግ እንዲስተካከል፣ ህግ እንዲታረም ነው የሚደረገው እንጂ አንዴ ህግ ተጥሷል እና የባሰ ህግ ጥሳለሁ ማለት በራሱ ህገ ወጥነት ነው፣ እኛ አንቀበለው።
ይህ መጽሔት የህወሓት ልሳን ሆኖ ከመቆየቱ አንጻር እውነት የፓርቲውን ፍላጎትና አካሄድ የሚያመላክት ነው ብለህ ታስባለህ ወይ?
ጥሩ ጥያቄ ነው። አንደኛ ወይን ጋዜጣ የፓርቲው ልሳን ነው እና የፓርቲው ፍላጎት የፓርቲው ሀሳብ በዛ መልኩ ነው የሚያንጸባርቀው። ነገር ግን አቀራረቡ ላይ የፖለቲካ ሰዎች የህወሓት ሰዎች ሳያማክሩ የህወሓትን ፍላጎት ያንጸባረቁት ይመስለኛል እና ያለ ህወሓት ከፍተኛ ባለስልጣናት እውቅና የተጻፈ መሆን አለበት እንጂ እንደዚህ ተደርጎ አይጻፍም፣ እንደዚህ ተብሎ አይነገርም። ውርደት ነው በራሱ።
አቶ አብርሃ ደስታ በወይን መጽሔት ላይ በቀረበው ሀሳብ መሰረት ክልል አቀፍ ምርጫ ይደረግ ቢባል እንኳ የቅቡልነቱ ጥያቄ ሌላ ችግር እንደሆነም አንስተዋል።
ምርጫ በክልል ደረጃ የሚደረግ ምርጫ የለም። በክልል ደረጃ ምርጫ እንዲደረግ እኮ የምርጫ ቦርድ ገላጋይ ህጋዊ ምርጫ ቦርድ ያስፈልጋል። በክልል የሚቀርብ ህጋዊ ምርጫ ቦርድ የለም፣ የክልል የሚባል የለም።
ብሔራዊ ባይቶ አባይ ትግራይ ወይንም ባይቶና በትግራይ ክልል ውስጥ በመንቀሳቀስ ላይ ካሉ የፖለቲካ ፓርቲዎች አንዱ ነው። የፓርቲው ሊቀመንበር አቶ ኪዳን ያመነ በወይን መጽሔት ላይ የወጣውን ሐሳብ በማኅበራዊ ሚዲያዎች ላይ መመልከታቸውን ጠቅሰው ፓርቲያቸውም ከወራት በፊት ሲያንሸራሽር ከነበረው ሐሳብ ጋር እንደሚመሳሰል ያወሳሉ።
እኛ ላለፉት 6 ወራት እናንጸባርቀው የነበረ አቋም ነው ፌሌፍ የሚያንጸባርቀው ፈልጎት ወይ አስሮበት ሳይሆን በወጣቱ አጠቃላይ በህዝቡ ላይ ያለው አመለካከት የእኛ ሀሳብ ተቀባይነት ስላለው ከዛ ማምለጥ ስለማይችል ይመስለኛል።
ይሄ ዲፋክቶ ስቴት ያሉት ጽንሰ ሀሳብ አሁን አንዳንድ ሰዎች ይሄ የመገንጠል መንደርደሪያ ወይንም ደግሞ የራስን ሀገር የመፍጠሪያ መንደርደሪያ አድርገውም እያዩት ነው። ከዚህ ጋር በተገናኘ የሚሉት ይኖር ይሆን?
ዲፋክቶ ስቴት ስንል እንደ ክልል በህገ መንግስት መሰረት በአንዳንድ ጉዳዮች ላይ የራሳችን አቋም እንድንይዝ በአንቀጽ 43ም ተንጸባርቋል። በህገ መንግስቱ ብዙ አንቀጦች ክልሎች ስልጣናቸው ኤክሳይስ የሚያደርግ አንቀጦች ተሰጧቸዋል እና የፌዴራል መንግስት ግዴታውን የማይወጣ ከሆነ ያው አገር ሲታመስ ሁሉም አገር መታመስ አለበት ግዴታ ስለማይሆን እያንዳንዱ ክልል ደግሞ ቤቱን የማስተካከል የማጽዳት ህግ እና ስርዓት የማስያዝ ግዴታ አለበት እና የክልሉ መንግስት ዲፋክቶ ስቴት ሲል የፌዴራል መንግስት እነዚህን መስራት የማይችል ከሆነ ዝግጅነት ከሌለው ይሄን እንዲያሟላ ከዛ ክልሉ ደግሞ የራሱ ቴሌ፣ የራሱ ባንክ፣ የራሱ መብራት ኃይል በሀገር ውስጥ ሀገር የሚመስል ተቋሞች እንዲኖር ፋንክሽናል የሆነ ስራ እንዲኖረን ነው በፊት የሚጠየቀው እና የክልል መንግስት ከዚህ በፊት እናንጸባርቀው የነበረው አቋም ነው ተቀብሎ ያንጸባርቀው በመጽሔቱም ያቀረበው። የመገንጠል ጥያቄ አይደለም እየጠየቀ ያለው። በህገ መንግስት ያቆልጥ ብሎ ያለ የራስን ፖሊሲ በክልል የመፈጸም የመተግበር የሚፈቅድ ነው።
በመጽሔቱ ላይ የቀረበውን ሐሳብ በተመለከተ ተጨማሪ ማብራሪያ እንዲሰጡን ስልክ ከደወልንላቸው መካከል አንዱ የህዝባዊ ወያነ ሓርነት ትግራይ ማዕከላዊ ኮሚቴ አባል አቶ ነጋ ሰፋ ይገኛሉ። አቶ ነጋ መጽሔቱን እንዳላነበቡትና እሳቸው በሚያውቁት ግን ቀጣዩ ሀገራዊ ምርጫ የማይካሄድ ከሆነ ሊወሰዱ የሚገቡ እርምጃዎችን በተመለከተ በፓርቲያቸው የተላለፈ ውሳኔ የለም ይላሉ።
እሱ ጥናት እንደሚደረግ ገና ነው። ሰኔ የተወሰነ ሳይሆን ጥናት እንደሚደረግ ነው የማውቀው። እኛ እንደ ድርጅት አቋማችን ምርጫ መካሄድ አለበት የሚል ነው። ሰው ምርጫ የማይካሄድ ከሆነ ደግሞ ምን መደረግ አለበት የሚል በቀጣይ ተወያይተን የምንወስነው ነው እንጂ አሁን የተወሰነ ነገር የለም። ምርጫ መካሄድ አለበት ስትሮንግሊ አቋም ይዘናል። አሁን ምርጫው ካልተካሄደ ግን እኛ ምርጫ እንዴት አድርገን ማካሄድ እንችላለን? ከህገ መንግስቱ አንጻር ሁሉም ነገር ታይቶ መፍትሄ ሊሰጥበት እንደሚገባ ተማምነናል። ከዚህ ውጭ ግን ማቀብ የለኝ።
በፌዴራል መንግስት ውስጥ የሚደረጉ እንቅስቃሴዎች ፈሬ የማይዙ ከሆነ የዲፋክቶ ስቴት ወይንም የራስ ገዝ ክልልን ጽንሰ ሀሳብም ማሰብ እንደሚገባ በመጽሔቱ ላይ ተጽፏል።
እንደዚህ አይነት ዝርዝር ነገሮች ስለሆኑ እነዚህ ከመጽሔት አዘጋጆቹ ጋር ምን ታሳቢ አድርጎ እንደተወያዩበት እንደጻፉት ብትነጋገር ነው የተሻለ የሚሆነው። አሁን ዝም ብለህ በአጋጣሚ እየጠየቀኝ ስለሆነ እነዚህ ዝርዝር ነገሮች ሌላ ጊዜ ብናያቸው ነው ጥሩ ነው።
አቶ ነጋ ለተጨማሪ ማብራሪያ የመጽሔቱን የዝግጅት ክፍል ደውዬ እንዳናገር መክረውኝ ነበረ። የመጽሔቱን የዝግጅት ክፍል ለማግኘት ያደረግኩት ሙከራ ግን ለጊዜው አልተሳካልኝም። ለአሜሪካ ድምፅ ራዲዮ ሀብታሙ ስዩም ዋሽንግተን ዲሲ።
በማዳመጥ ላይ የምትገኙት ከአሜሪካ ድምጽ ሬዲዮ ወደ እናንተ የሚደርሰው ጋቢና ቪኦኤ ነው። በዛሬ የዘጋቢዎች መስኮት ወደ አስመራ እናመራና አንድ ወጣት እናስተዋውቃቸዋለን። ቴክኖሎጂን በመጠቀም ለግልና ለመንግስት ድርጅቶች ድረገጾችንና ልዩ ልዩ የስልክ መተግበሪያ አፕሊኬሽኖችን እየሰራ ይገኛል። ይህ ወጣት ብርሃነ በርሀ ዝርዝሩን ይዟል።
ተስፋ አለም በላይ ዮሐንስ ይባላል። ላለፉት 10 ዓመታት በኢንተርኔት ቴክኖሎጂ ሙያ ላይ ተሰማርቶ በመስራት ላይ የሚገኝ ታታሪ ወጣት ነው። ተስፋ አለም በአዲስ አበባ እንደተወለደና ከአንደኛ እስከ መካከለኛ ደረጃ በአዲስ አበባ እንዲሁም የሁለተኛ ደረጃ ትምህርቱን በአዲስ አበባና በአስመራ እንዳጠናቀቀና በአስመራ ዩኒቨርሲቲ በፊዚክስና በኮምፒውተር ሳይንስ በዲፕሎማ ከዛም በመቀጠል በኢንተርኔት ቴክኖሎጂና አካውንቲንግ በዲፕሎማ መመረቅ እንደቻለ ተናግሯል። ይሁን እንጂ ወጣት ተስፋ አለም ትኩረቱን ወደ ኢንተርኔት ቴክኖሎጂ በማድረግ ለተለያዩ የመንግስትና መንግስታዊ ያልሆኑ ድርጅቶች እንዲሁም በንግድ ስራ ለተሰማሩ ግለሰቦች የተለያዩ በርካታ ዌብሳይቶችን እንደሰራም ተናግረዋል። ወጣት ተስፋ አለም በመቀጠል በኤርትራ ተሰርተው የማያውቁ ለተማሪዎች፣ ለኢንቨስተሮች፣ በንግድ ሙያ ለተሰማሩ ሰዎችና ለቱሪስቶች ይጠቅማሉ ያሏቸውን የተለያዩ መረጃዎችን በአንድ ላይ ያቀፈ የሞባይል አፕሊኬሽን ስራ እንደሰሩ ተናግረዋል።
ዲሳም ሁሴን የምትባል ከእሷ ጋር በመተባበር በኤርትራ ተሰርተው የማያውቁ ግን ለተማሪዎች፣ ለኢንቨስተሮች፣ ለቢዝነስማኖች፣ ለቱሪስቶች ይሰራሉ ያልናቸው ከአንድ አመት በፊት በሞባይል አፕሊኬሽን ፎር ኢንፎርሜሽን ቱሪዝም ኤንድ ለርኒንግ ብለን እንደ ፓኬጅ ሶስቱንም አንድ ላይ ላውንች አድርገን ሰርተናቸዋል ማለት ነው። ከዛ መቀጠል ደግሞ ለተለያዩ ፋብሪካዎች ለዶልቼ ቪታ ኢአርፒ የሚባል በሙሉ የፋብሪካቸውን ሲስተም ፕሮሰስ ተደርጎ ሮ ማቴሪያል ተገዝቶ ፓክ ተደርጎ ወደ ውጭ ተልኮ እስከ መሸጥ የሚደርስበትን ማኔጅ የሚያደርጉበትን ሲስተሞችንም አድርገናል። እንዲሁም ለሆቴሎች በዲጂታላይዝ በሆነ መንገድ ወረቀት ሳይጠቀሙ በኮምፒውተራይዝድ ለማኔጅመንት እንደሚጠቅማቸው ስራውን ደግሞ ቶሎ ተሰርቶ እስከ ከስተመሮች ቢላቸውን እስከሚከፍሉበት ኢንተግሬትድ የሆኑ ሲስተሞችንም ሰርተናል ማለት ነው።
የሚበዙትን የዌብሳይት ስራዎች በትዕዛዝና በደንበኞች ፍላጎት እንደሚሰሩት የተናገረው ወጣት ተስፋ አለም ካለው የቴክኖሎጂ እድገትና ፈጣን ለውጥ ጋር ለመጓዝ የሚያስችሉ በሞባይል አንድሮይድ ከሚሰሩ መተግበሪያዎች መካከል የሎ ፔጅ የተባለውን ስራ እንዲህ ሲል ያስረዳል።
አንደኛው የሎ ፔጅ ነው የሚባለው። ስራው ምንድን ነው? ኤርትራ ውስጥ ያሉትን የመንግስት ድርጅቶችና የግል ድርጅቶች ዝርዝር የያዘ ነው። ስታንዳርዱን ጠብቆ ከዌብሳይት ጋር ኢንተግሬትድ ሆኖ የተለያዩ ኢንፎርሜሽኖችን ያመጣል ማለት ነው። ይህ ፕሮዳክት ዩኒክ የሚያደርገው ነገር ምንድን ነው? ኤርትራ ውስጥ ካለው የኢንተርኔት ችግር ሰው ማፕ መጠቀም ስለሚያስቸግረው ኦፍላይን ማፕ እንደሚጠቀም ወይ ከኢንተግሬት አድርገን ከሲስተሙ ጋር የሆነ ሰው ካለበት ቦታ ወደ ፈለገበት ቦታ ከዳይሬክተሩ ላይ በማየት ማለት ነው የሚፈልገው ሎኬሽን በቀላሉ እንደሚደርስ አድርገናል ማለት ነው። ብዙ ጊዜ እንደዚህ አይነት አፕሊኬሽኖች ሲሰሩ ከኢንተርኔት ጋር የተያያዙ ናቸውና የጎግል ማፕ ሌሎችም ማፖች ሰርቪስ የሚሰጡ ድርጅቶች አሉ። ከነሱ ጋር ኢንተግሬት ሆነው ዞሮ ዞሮ ኢንተርኔት እንደምትጠቀም ያስገድዳል። እኛ ግን ብዙ ጊዜ የምንሰራቸው ነገሮች ከችግር ተነስተን ስለሆነ ይሄንን ችግር ሶልቭ ያደርጋል ብለን ያ ማፑን ዩኒክሊ ኢንተግሬት አድርገን ነበር ማለት ነው። ምናልባት ቀደም አልተከስኩትም ይሆናል እንጂ እነዚህን ፕሮግራሞች ላውንች ስናረጋቸው ከአመት በፊት ኤክስፖ ውድድር ነበርና አሸናፊዎች ሆነው የተሸለሙ ፕሮዳክቶች ናቸው።
ሌላኛው የሞባይል መተግበሪያ ደግሞ የሁለተኛ ደረጃ መንጃ ፈቃድን ለመማር የሚያስችሉ የተለያዩ የትራፊክ ህጎች ምልክቶችና መመሪያዎች የያዘ ሲሆን ሰዎች በፈለጉበት ሰዓትና ቦታ እንዲማሩና ራሳቸውን እንዲያዘጋጁ የሚረዳ እንደሆነ ወጣት ተስፋ ዓለም ተናግሯል። ከዚህም በተጨማሪ በንግድ ስራ ላይ ለተሰማሩ ሰዎች ያለ ኢንተርኔት መስመር ግዢ የሚፈጽሙበት የሞባይል አፕሊኬሽን ወይ መተግበሪያ እንደሰሩም ወጣት ተስፋ ዓለም እንዲህ ሲል ያስረዳል።
ሶስተኛው ደግሞ ለቢዝነስ ማለት ቢዝነስ ሴክተሩን ደግሞ አትሊ በሞባይል መስ የተለያዩ ነገሮችን ማድረግ እንደሚችል ለማሳየት ብለን ጂፕቲሳም የሚል ፎርስ ጎበዝ ልጅ ነች የራሷን ኬክ ቤት እየሰራች ትሸጣለችና እንደ ቢዝነስ ካታጎሪ የሷን አፕሊኬሽን ለምን በሞባይል አድርገን አንሸጥም ብለን ልክ እንደ ኦንላይን ሾፒንግ ሆኖ ምንም ኢንተርኔት አያስፈልግም ግን ሰው ኦርደር አድርጎ የሚፈልገውን ነገር ደግሞ ቤቱ ዴሊቨርስ ከመሆን ድረስ ከዋጋው ጀምሮ የሚሸጡት እቃዎች አይነታቸው ስዕላቸው ሁሉም ልክ እንደ አማዞን አንተ ብሎ ኦንላይን ላይ እንደሚታዩ አይነት ሾፒንግ ይሄ ግን በሞባይል ብቻ የሚሰራ ሲስተም አድርገናልና ይሄ አፕሊኬሽን ደግሞ የተለያዩ ቢዝነሶች እንደዚህ አይነት ነገሮች አድርገው ኢንካማቸውን ማምጣት እንደሚችሉ ወደንም ጠላንም ደግሞ ከጊዜ ጋር የተለያዩ ኢንፍራስትራክቸሮች ኤርትራ ውስጥ እየገቡ ሲመጡ ወደ የሞባይል ነገሮች ሞባይል ባንኪንግ በለው የኦንላይን ፔመንት በለው ብዙ ነገሮች ኢንቮልቭ ሲሆኑ ኦሬዲ ይሄ ነገር ተሰርቶ ስለቆየ ምንም የሚያስቸግር ነገር አይደለም። ከትሬንዱን እየተበቅንምስ ለመሄድም አስበን እየተሰሩት ማለት ነው።
ወጣት ተስፋ ዓለም በመጨረሻም ያለንበት ጊዜ የቴክኖሎጂ ጊዜ በመሆኑ ወጣቶች የቴክኖሎጂ ውጤቶችን አዎንታዊ ለሆኑ ነገሮች እንዲጠቀሙበት መክሯል። ብርሃነ በርሀ ለአሜሪካ ድምጽ ከአስመራ።
አድማጮቻችን እስካሁን ድረስ አብራችሁን ስለነበራችሁ እናመሰግናለን። የዛሬው የጋቢና ቪኦኤ ጉዟችን በዚሁ ተጠናቋል።
በትዊተርና በፌስቡክ አድራሻዎቻችን ቪኦኤ አምሃሪክ ብላችሁ በተጨማሪም በኢሜይል gabina@voanews.com ብላችሁ አስተያየቶቻችሁን ላኩልን።
ሀብታሙ ዝዩምና ኤደን ገረመው አብረናችሁ ነበርን። ከአቀናባሪያችን ሞክቢሊያ ቤሮ ጋር በዚሁ ተሰናበትን።
ደህና ደሩ።
Hey.